የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከዋሽንግተን ዲሲ አሜሪካ ድምጽ ስቱዲዮ እንሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ አርብ መስከረም 8 2012 ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል
የመንግስት ሆስፒታሎች በተለይ የነበረባቸውን የደም እጥረት ሁሉ መፍታት በሚያስችል ደረጃ ነው። እጅግ በቁጥሩ ብዙ የሆነ ሰው እስከ 20,000 ዩኒት ደም ነው ማሰባሰብ የተቻለው ማለት ነው።
የአዲስ አበባ ከተማ ወጣቶችና በጎ ፈቃደኞች ማስተባበሪያ ቢሮ ኃላፊ የሆኑት አቶ ኃይለ ሰማያት መርሃ ጥበብ ናቸው። ከአንድ ሚሊዮን በላይ ኢትዮጵያውያን ባለፉት 6 ወራት ብቻ ለከተማው ያደረጉትን መልካም ነገሮች ቆየት ብለው ይዘረዝራሉ።
በሌላ ዜና ደግሞ በአሜሪካና ሜክሲኮ ድንበር መካከል መፈናፈኛ እንዳጡ የሚናገሩ ኢትዮጵያውያንና ኤርትራውያን ለአሜሪካ ድምጽ ራዲዮ ያሉበትን አስቸጋሪ ሁኔታ አጋርተዋል።
ዋና ችግሩ አሁን መንገድ ወመንገድ ነው ከዚህ መውጣት ነው እና የለም በቃ ቤዚክ ነገር የሚባል ነገር የውጭዲያ ስለዚህ ነገር እዚ የለም።
ሙሉ ዘገባው ቆየት ብሎ ይደመጣል። ከነዚህ ጉዳዮች በተጨማሪ ወደ ኪነት ጥበቡ መንደር የሚወስዱንም አሉ።
ወደ ስፖርቱ ዓለም የሚያሻግሩን ዘገባዎች የሚኖሩናል በተከታታይ ይደመጣሉ። አብረናችሁም እናመሸው እነማንን
ኤደን ገረመውና
እንዲሁም አብታሙ ስዩም ነን። በመጀመሪያ አጫጭር ዜናዎች ይደመጣሉ። ወደ ዜናዎቹ እንሻገር።
ከዜናዎቹ ጋር ተመልሰን መጥተናል። የፓኪስታን ባለስልጣኖች በገለጹት መሰረት አንድ ወታደራዊ መኮንንና አንድ ወታደር ከአፍጋኒስታን ጋር በሚዋሰነው ድንበር በፈንጂ ተገድለዋል። የፍንዳታው ኢላማ የድንበር አጥር ይሰሩ የነበሩ ሰራተኞች መሆናቸውን የፓኪስታን ወታደራዊ ኃይል ገልጿል። ከአፍጋኒስታን ጋር በሚዋሰነው ወደ 2600 ኪሎ ሜትር በሚጠጋው ድንበር አጥር በማጣር ላይ ያሉት የፓኪስታን ወታደሮች ብዙውን ጊዜ የድንበር ዘለል ጥቃት ሰለባ እንደሚሆኑም ታውቋል።
ዚምባብዌ ውስጥ የገቡበት አልታወቀም ተብሎ በሀገሪቱ ዙሪያ የሐኪሞች ተቃውሞ አስነስተው የነበሩት ሐኪም በሕይወት መኖራቸው ታወቀ። ትናንት በአሜሪካ ድምጽ ሬዲዮ የዚምባብዌ አገልግሎት በስልክ ሲናገሩ የዚምባብዌ ሆስፒታል ሐኪሞች ማህበር ፕሬዝዳንት ዶክተር ፒተር ማጎምቢዮ ነኝ ማለታቸው ተገልጿል። ሲናገሩ ግን ማገናዘብ የጎደላቸው እንደሚመስሉ ታውቋል። እንደውነቱ ከሆነ ማንነቴን እንዴት በትክክል እንደምገልጽ አላውቅም። ነገር ግን ዶክተር ፒተር ማጎምቢዮ ነኝ የምሰራውን ባህራሬ ሆስፒታል ነው ብለዋል። ሐኪሙ ባለፈው እሁድ ከመሰወራቸው በፊት የሐኪሞች ክፍያ እንዲጨመር ይካሄድ የነበረውን ጥሪ ይመሩ ነበር። ምን እንደደረሰባቸው እንደማያውቁ ከሐራሬ 33 ኪሎ ሜትር ርቆ በሚገኘው ኒያቢራ በተባለ ቦታ ላይ እንዴት እንደደረሱ እንደማያውቁ ነገሮችን ለማገናዘብ ጊዜ እንደሚያስፈልጋቸው ተናግረዋል። ማንነታቸው ባልተገለጸ ሰዎች ከመወሰዳቸው በፊት የሚያስታውሱት ነገር ቢኖር የኤሌክትሪክ ንዝረት ሲሰማቸው እንደሆነ ገልጸዋል።
በዓለም አቀፍ ደረጃ በአየር ንብረት ለውጥ ላይ ተቃውሞ የሚካሄድበት ዕለት ተጀምሯል። አስተባባሪዎቹ ከአንድ ሚሊዮን በላይ የሚሆኑ ሰዎች እንደሚሳተፉ ይጠብቃሉ። የዓለም የአየር ንብረት ከሚገባው በላይ እንዲሞቅ ምክንያት የሆኑት ሰው ሰራሽ ችግሮችን በመቃወም የሚደረግ ከዚህ ቀደም ያልታየ ብዛት ያለው ሰልፍ እንደሚሆንም ተገልጿል። የዛሬው ሰልፍ የተጀመረው በእስያ ዙሪያ ሲሆን በብዙ መቶ ሺህ የሚቆጠሩ ተማሪዎችና ሌሎችም ተሳትፈውበታል። የተባበሩት መንግስታት ድርጅት ስለ ጉዳዩ ለመነጋገር ጉባኤ ከመጀመሩ በፊት የአየር ንብረት ለውጥ ላይ እርምጃ እንዲወስድ ጥሪ ለማድረግ ነው ሰልፎቹ የሚካሄዱት። በዩናይትድ ስቴትስም ሰልፎች እየተካሄዱ ነው። አስተባባሪዎቹ እንደሚሉት ከ800 በላይ ሰልፎች እንዲካሄዱ ታቅዷል። አፍሪካ ውስጥ ደግሞ በናይሮቢ ኬንያ፣ እንዲሁም በደቡብ አፍሪካ ከተሞች ጆሃንስበርግ እና ፕሪቶሪያ ጸረ የአየር ንብረት ሙቀት ሰልፎች ተካሂደዋል። አፍሪካ ከሁሉም በላይ የአየር ለውጥ የለሚያስከትለው ችግር የተጋለጠች መሆኗ የመከላከል አቅሟ ዝቅተኛ መሆኑም ተገልጿል። በሌሎች በርካታ አገሮችም ሰልፎች ተካሂደዋል።
የደቡብ አፍሪካ መንግስት ጾታዊ ጥቃት ብሔራዊ ቀውስ ነው ሲል አውጇል። መንግስት ያወጣው አዲስ ዘገባ ደቡብ አፍሪካ ውስጥ በየሶስት ሰዓቱ አንድ ሴት ትገደላለች ይላል። ብዙዎቹ ከመገደላቸው በፊት ድብደባና ጾታዊ ጥቃት ይደርስባቸዋል። ከቁጥጥር የወጣ የሚመስለውን በሴቶች ላይ የሚፈጸመውን ጥቃት በመቃወም በቅርቡ በሀገሪቱ ዙሪያ ያሉት ሴቶች የተቃውሞ ሰልፍ አካሂደው ነበር። ለመከሆዞና ዛባ የተባለች ወጣት ሴት በጥቃቱ መስፋፋት የተነሳ ሀገሪቱ በሴቶች ላይ ጦርነት የከፈተች አስመስሏታል ብላለች። አድማጮች ለአሁን ያሉን አጫጭር ዜናዎች እነዚህ ናቸው። ወደ ዘርዘር ወዳሉት ዘገባዎች ወደሚደመጥበት ሰዓት እናልፋለን። ከጋቢና ጋር ናችሁ። ከአሜሪካ ድምጽ ራዲዮ ነው ወድናንተ የሚቀርበው። አብረናችሁ ያለነው ሀብታሙ ስዩምና
ኤደን ገረመው ነን።
አብራችሁን ካድማስ ተሻገሩ እንላለን። ወደ ቀዳሚው ዘገባ እንሻገር። አዲስ አበባ ከተማ ወጣቶችና የአዲስ አበባ ከተማ ወጣቶችና በጎ ፈቃደኞች ማስተባበሪያ ቢሮ ከአንድ ሚሊዮን በላይ በጎ ፈቃደኞችን አስተባብሮ መልካም ነገሮችን ለከተማዋ መስራቱን በአሜሪካ ድምጽ ራዲዮ ተናግሯል።
የቢሮው ኃላፊ አቶ ኃይለ ሰማያት መርሃ ጥበብ ወጣቶችን ከመሰል የበጎ ፈቃደኝነት እንቅስቃሴዎች የሚያሸሹ አሰራሮችን ለማስወገድ ያላቸውን እቅድም አጋርተውናል። ሀብታሙ ስዩምና አቶ ኃይለ ሰማያት ያደረጉት ቆይታ የሚጀምረው ቢሮአቸው መቼ ስራ እንደጀመረና ዋነኛ ግቡ ምን እንደሆነ ከሚያብራሩበት ነው።
ወደ 6 እና 7 ወር አካባቢ ሆኖታል ማለት ነው ከተቋቋመ። የተቋቋመበትም ምክንያት ያለፈውን አመት ሀገራዊ ለውጥ ተከትሎ የተጀመረ የመደጋገፍ እና የመተሳሰብ ተግባራቶች ነበሩ። ያንን ተከትሎ ይሄ ፕሮግራም በደንብ በተደራጀ ሁኔታ በመንግስት አስተባባሪነት እና መሪነት ቢከወን የህብረተሰቡን የመደጋገፍ ባህል እንዲሁ ሀገሪቱም ካለችበት አንዳንድ መልካም ካልሆኑ ሁኔታዎች ሊመለሰን የሚችል ሊሆን እንደሚችል በመታመኑ በአዲስ አበባ ከተማ አስተዳደር ምክር ቤት የወጣቶችና የበጎ ፈቃድ ማስተባበሪያ ቢሮ ሆኖ ተቋቁሟል ማለት ነው። ያው ከስሙ መረዳት እንደሚቻለው የበጎ ፈቃድ አገልግሎትን ማስተባበርና መምራት ነው ስራው ማለት ነው።
እንግዲህ አንድ መንፈቅ አሳለፋችሁ። በዚህ ጊዜ ውስጥ አበይት የሚባሉ የበጎ አድራጎት ስራዎችን አስተባብራችኋል ወይ? እነዚህን አስተባብረናል፣ እነዚህን ሰርተናል የምትሏቸዋል ወይ? እስቲ የተወሰኑትን ይጠቃቅሱልኝ።
እንግዲህ በከተማው ውስጥ በይፋ የዘንድሮ የክረምት በጎ ፈቃድ አገልግሎት ስጦታዬ ለአዲስ አበባ በሚል መርህ ነው የተጀመረው። ይህም በክቡር ከንቲባ አማካኝነት የተጀመረ ነበረ በዚህ በክረምት። በበጋ ደግሞ የተለመዱትን የበዓል ስጦታና የከተማ ጽዳት እንዲሁም የእስልምናና የክርስትና እምነት በዓላት ላይ የከተማዎችን የቦታዎችን ጽዳት፣ የጥምቀት፣ የኢድ አልፈጥር፣ የመስጊዶች ጽዳት እንደዚህ አይነት ተግባራቶችን ከማከናወን በላይ በበጋ የተወሰኑ የአረጋውያን ቤትን በመጠገን ወደ 350 በላይ የሚሆኑ ቤቶች ማስረከብ ችለን ነበር። በተለይ ግን የክረምቱ የበጎ ፈቃድ አገልግሎት ነበር ትልቅ ትኩረት ተሰጥቶት የተሰራ። ያው በተለመደው ሁኔታ የችግኝ ተከላ፣ የደም ልገሳ፣ የተማሪዎች ቁሳቁስ ማስተባበር፣ ትምህርት ማጠናከሪያ ትምህርት መስጠት፣ የትምህርት ቤት እድሳት፣ በአጠቃላይ የችግኝ ተከላውን ጨምሮ ብዙ ተግባራቶችን ሰርተናል። የትራፊክ አገልግሎት እንዲሁም በዚህ አመት ተጀምሮ በክቡር ጠቅላይ ሚኒስትሩም እውቅና የተሰጠው በሆስፒታሎች ውስጥ የነበረ የበጎ ፈቃድ አገልግሎት ህሙማንን መርዳት ነበር። እነዚህ ተግባራቶች ላይ በብዛት በሚገርም ሁኔታ ከፍተኛ ውጤት ነበር ያገኘ ነው። በተለይ በአዲሱ ሆስፒታል ውስጥ ተግባራታችን ብዙ ታዳጊ ወጣቶችን ያፈራንበት እንደመሆኑ መጠን ታዳጊዎቹም ቅንና ቀጥተኛ የሆነ በጎ ፈቃደኝነታቸውን ሲያሳዩ ነበሩ። እንደዚሁ ደግሞ ትራፊክ አገልግሎት ላይ የአዲስ አበባን ከተማ የትራፊክ መጨናነቅ በጠዋትና ማታ ፀሐይና ብርድ ሳይፈሩ ሁሌም ቁመው የህብረተሰቡን የሚያስተናግዱ ታዳጊዎችም እንደዚሁ በዚህ ፕሮግራም ላይ ትልቁን ድርሻ የተወጡ ነበሩ። ደም ልገሳው የአዲስ አበባ ከተማ ህዝብ ከሚጠበቀው በላይ ተነቃንቆ በመውጣት የመንግስት ሆስፒታሎች በተለይ የነበረባቸውን የደም እጥረት ሁሉ መፍታት በሚያስችል ደረጃ ነው። እጅግ በቁጥሩ ብዙ የሆነ ሰው እስከ 20,000 ዩኒት ደም ነው ማሰባሰብ የተቻለው ማለት ነው። በችግኝ ተከላው ላይ የአረንጓዴ አሻራ የጠቅላይ ሚኒስትሩ ጥሪም ታክሎበት በከተማ ውስጥ ከፍተኛ የሆነ መነቃቃት ተፈጥሮ እንዲሁም የክቡር ከንቲባ መርታውትም ስለነበረ በከፍተኛ ደረጃ የተሰራ የተግባር ነው አንዱ።
አቶ ኃይለ ሰማያት በስካሁኑ ቆይታችሁ ምን ያክል ወጣቶችን ወደ በጎ ፈቃደኝነት የሥራ እንቅስቃሴዎች ውስጥ አምጥታችኋል? በእርግጥስ አዲስ አበባ የወጣቶችን በጎ ፈቃደኝነት የምትፈልግ ከተማ ናት ወይ? ምን ያክል አስፈልጊ ነው ይሄን እንቅስቃሴ የሚለውን ማብረው እንገሩን።
በእኛ አቅድ እስከ 1 ሚሊዮን ወጣቶችንና ሌላውንም የህብረተሰብ ክፍል ነበር ማሳተፍ የፈለግ ነው። ግን የአረንጓዴ አሻራ ጥሪ ቁጥሩን ከዛ በላይ እንዲሄድ አድርጎታል ማለት ነው። ግን በሌሎችም ተግባራታ ብዙ ተካታፊዎች ስለነበሩ በቁጥር ደረጃ ከምንፈልገው በላይ ሂዷል። ኦልሞስት ህብረተሰቡ በሙሉ ያነቀነቀ ነው ብለን መውሰድ እንችላለን። በትግግሞሽም እስከ 3 ሚሊዮን ህዝብ አካባቢ ተሳትፎበታል ተብሎ መውሰድ ይቻላል። ከዚህ ባሻገር ግን አፈላጊነቱ ላይ ምንም ጥርጥር የለም። በሰለጠኑ ሀገሮች የበጎ ፍቃድ አገልግሎት የውዴታ ግዴታ ሆኗልና የክብርም ጉዳይ ነው። በጎ ፍቃደኛ ሆኖ አገልግሎት መስጠት ለሀገራቸው ለወገናቸው ትልቅ ክብር የሚያሰጥ ነገር እንደመሆኑ መጠን አሁን በከተማው ውስጥም ሆነ በአገሪቱ ላይ ያሉት መሪዎች ይህንን ሐሳብ የሚያበረታቱ ስለሆኑ ወደፊት በህግ ማዕቀፍ ድጋፍ አግኝቶ በፖሊሲ ታግዞ የትኛውም ወጣት አገራዊ አገልግሎት የሚሰጥበት ሁኔታ ይመቻቻል ብለን እናስባለን።
ብዙ ጊዜ ወጣቶች በበጎ ፍቃደኝነት እንቅስቃሴ ውስጥ ለመሳተፍ ሲሞክሩ በየደረጃው የሚገጥሟቸው የቢሮክራሲ ጉዳዮች ይሄ የጋለ ስሜታቸውን ሲያቀዘቅዝባቸው ይታያል። የተጀመረው መልካም ነገር እንዳይጓተት ምን አይነት ክትትል ታደርጋላችሁ? ምን አይነት የመፍትሄ ሐሳቦች ሳሏችሁ?
አንደኛ በግለሰቦች መለዋወጥ ላይ ጥገኛ የማይሆን ፍርሃት መፍጠር ነው። እዚህ ቦታ ላይ ኃይለ ሰማት ቢነሳ ፍርሃቱን ቀጥሎ የተሻለ ነገር እንዲሰራ ተቋማዊ ማድረግ ጉዳይ ነው። ስለዚህ ይሄ በመጀመሪያ ተቋሙ እንደ ተቋም መቋቋሙ ነው ትልቁ ግል ብለን የምንወስደው። እንዳልከው በተወሰነ ደረጃ የተለያዩ ፍላጎት ያላቸው የህብረተሰብ አካላት ወይም ግለሰቦች ቢሮክራሲውን ትንሽ ሊፈትኑት ይችላሉ። እስኪ እሱን በሂደት ምናየው ይሆናል። ግን ሪሌቲቭሊ አሁን በጎ ፍቃደኞቹ ሌላ ፍላጎት ይዘው አይደለም የሚመጡት ማድረግ ስለሆነ በዚህ ጊዜ የመጡ በጎ ፍቃደኞች በደንብ ተስተናግደው ሄደዋል ብለን መውሰድ እንችላለን። ግን ስቲል ክፍተት አይኖርም ማለት አይቻልም።
ጋቢና ቪኦኤ ነው ያዳመጣችሁ የምትገኙት። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው። ቀጣዩ ዘገባ ወደ አሜሪካና ሜክሲኮ ድንበር ይወስደናል።
አዎ፣ በሜክሲኮ ደዋይ ግዛት ታፓቹላ ድንበር ላይ የሚገኙ ኢትዮጵያውያንና ኤርትራውያን ወጣት ስደተኞች አስቸኳይ እገዛ እንደሚፈልጉና ህይወታቸው አደጋ ላይ መውደቁን ገልጸዋል። የሎስ አንጀለስ ዘጋቢያችን ዳንኤል አርጋውም ከፍልሰተኞቹ መካከል አንደኛውን ወጣት በስልክ አነጋግሮ ተከታዩን ዘገባ አድርሶናል። እሱን አዳምጣ።
ስደት በወጣቶች ላይ ያደረሰ ያለው ሰብአዊ ቀውስ ከጊዜ ወደ ጊዜ ያሻቀበ መምጣቱን መረጃዎች ይጠቁማሉ። የስደቱ ሰለባዎች በአብዛኛው ወጣቶች ሲሆኑ መውጫቸው ለተለያዩ አስከፊ እንግልት የሚዳረጉትም ቁጥራቸው እየጨመረ ነው። የሜክሲኮ ድንበርን ተሻግረው ወደ ዩናይትድ ስቴትስ ለመግባት የሚሞክሩና ከ10 በላይ ሀገራትን አስከፊውን የበረሃ ጉዞ አቋርጠው ድንበር ላይ ሰፈሩ ኢትዮጵያውያንና ኤርትራውያን ፍልሰተኞች ድንበር በመዘጋቱ ሳቢያ ለተደራራቢ አስከፊ ችግሮች መዳረጋቸውን ይናገራሉ። በሜክሲኮ ደቡብ ክፍለ ግዛት ታፓቹላ በመጠለያ ጦሳቢያ መንገድ ላይ የወደቁ ከ75 በላይ የሚሆኑ ፍልሰተኞች የደረሱልኝ ጥሪ በመቀረብ ላይ ናቸው። መንገድ ላይ በመወደቃቸው ህይወታቸው ለተለያዩ አስከፊ ችግሮች መጋለጡና ለዘራፊዎች ሲሳይ መሆናቸው ለአሜሪካ ድምጽ ተናግሯል። ስሙን እንዳንገልጽ የጠየቀን የ27 አመት ወጣት ፍልሰተኛ ማንን እንደምንጠይቅ ምን እንደምናደርግ የት እንደምንሄድ አናቀም፣ ህይወታችን ከፍተኛ ስጋት ላይ ወድቋል ይላል።
እና የኤርትራውያን ዜጎች ችግሩ ከኛ በፊት ምን ነበረ ወስ መስታወቂያ ነው የምሽጡ ነበር ተካውንት አውት ነው የሚባል ከዛ ሀገር መውጣት ማለት ነው። እሱ አሁን ተዘጋ። በቃ ምንም ነገር የለም። እዚህ አሁን ሰው ሶር ደረሰ። ምንም ነገር የለም። ሁሉ ነገር ተዘጋና በጣም የሚያስገርም ኑሮ ነው የሚኖረው። ምንም ነገር የለም። እዚህ በቃ ኢሚግሬሽን ስትሄድ ኢሚግሬሽን ምንም ከኛ ጋር አያውቁም። እኛውን ተመሳሳይኝ በቃ ዝም ብሎ ላይፍ የት የሚሄድ ምንም ሰው አላውቅም። በቃ የዚህ መግለጽ በጣም ከባድ ነው። በእናት 75 ምናምን ነው የኛ ትክክለኛ ቁጥር። ኢትዮጵያውን ያስተው ያለዚህ ታፓችላ 75 ምናምን ይደርሳል።
አስቸኳይ እገዛ እንደምትፈልጉ በተደጋጋሚ ስትገልጹ ይሰማል።
በቃ ምን መሰለኝ ዋና ችግሩ አሁን መንገድ ከዚህ መውጣት ነው እና የለም በቃ ቤዚክ ነገር የሚባል ነገር የወሰድ የሚፈልግ ነገር እዚህ የለም። ሰው የሚተኛው በቃ አንድ ሰው አለ፣ ብዙ ሰው አለ፣ በስትሪት ነው የሚተኝ። ብዙ ችግር ደግሞ አለ፣ ማፊያ አለ፣ ሌቦች አለ፣ በቃ ብር። አንድ ጊዜ ደግሞ በጣም በእኛ ህይወት እኛ የሚፈረው እሱ ነው። በቃ መዘረፍ አለ፣ ላይፍ የሚዘረፍ አለ፣ ትራፊክን ማለት ነው። ሰው በጣም የሚያስጋት ነው እና ከዚህ መውጣት በቃ እሱ ነው ዋና ችግሩ። ከዚህ እንዴት እንወጣለን? የኛ ሀሳብ ስትረስ የሚያደርገው ነገር እሱ ነው። በቃ
ስንት ሀገሮችን አቋርጣችሁ ነው ታፓችሁ ላይ ደረሳችሁ?
አንዳንድ ሰዎች 11 12 ከአርጀንቲና፣ ቦሊቪያ፣ ከቦሊቪያ ብራዚል፣ ከብራዚል ፔሩ፣ ከፔሩ ደግሞ ኢኳዶር፣ ከኢኳዶር ኮሎምቢያ፣ ከኮሎምቢያ እስከ ፓናማ ደግሞ ሰባት ቀን ስምንት ቀን አለ በጣም የሚያስገርም ጃንግል አማዞን ነው። ንሱ ብዙ ሰው ነው በቃ እዛ የሚቀር ይሞታል አንዱ ደግሞ እግሩ ይመትራል ገባኝ። በጣም የሚያስገርም ነገር ነው እዛ ያለ ሲቹዌሽን እዛ ያለ ላይፍ ደስ ማለት በጣም ከባድ ነገር ነው በቃ ያንተ ላይፍ በቃ ሳክሪፋይ ማድረግ ነው በቃ በእግዚአብሔር አይለ ባይ ዘ ወይ እዚህ ደረሰ ሁሉ ሰው ብዙ ሰው ደግሞ እዛ ቀረ ምን አለ እንዴት ይሆናል እዛ እባብ ምናምን አለ ፍሉድ ደግሞ አለ እዚህ ቦታ በጣም ከባድ ነው ባይ ዘ ወይ ከባድ ነው በጣም ብዙ ችግር ነው አለፈ ሰው ከሱ ደግሞ ከፓናማ አንድ ወር ሁለት ወር ሳምታይምስ በካምፕ ካምፕ ዋን ካምፕ ቱን የተባለ ነው ያልፋል። ከዛ ኮስታሪካ ኮስታሪካ ደግሞ ሪኳራጋይ የሚባል ሀገር ከኒጓራጋይ ሆንድራስ ከሆንድራስ ጎንቲማላ ከጎንቲማላ ደግሞ እዚህ አሁን ታፓቹላ የሚባል የሜክሲኮ ግዛት የሚገኘኝ ቦታ እዚህ ነው።
ከመንግስትም ሆነ ከኢትዮጵያውያን አሊያም ከኤርትራውያን ለጋሽ ድርጅቶች የተደረገላችሁ እገዛ አለ?
ኧረ ምንም የለን ኧረ ምንም የለን። ብዙ ሰው እዛ አለ በቃ ዶክመንት የለ ምንም ነገር የለም በቃ ዝም ብሎ ነው። አንድ ችግር ያጋጠመ እዚህ ፖሊስ ምናምን የዛ ሀገር ሲጠይቅ ምንም በቃ መልስ የለም ዝም ነው ይሄ በቃ አንድ ሌባ መጥቶ ምንም ዘረፋ ምናምን ያደረገ ካንት ከኛ ጋር ምንም ሰው አለ ምንም ሰው የለም ከሱ የኛ የሚጠብቅ ሰው ምንም ሰው የለም። የራሱ ፖሊስ እዛ ሀገር ፖሊስ ያለ ሲጠይቆ ይሄ ዘረፋ የኔ አቃ እንደዚህ ወሰደልኝ ምናምን በጉልበት ምናምን ሲጠይቅ ዝም ብሎ ነው በቃ ዝም ብሎ ነው። የበዛው ቁጥር ወጣት ናቸው ሴትና ወንዶች ሴት 10 ምናምን ይሁን ይደረሳል አሁን ቁጥር የሴት ቁጥር 10 ምናምን ነው።
እንደው በመጨረሻ ላይ ማስተላለፍ የምትፈልገው መልእክት ካለ እስኪ ድሉልስ።
በቃ መጀመሪያ የኛ የደረጉት ትልቅ ድጋፍ የኛ ድምጽ በማህበረሰብ እናሳለፍ ያቻሉ ስላደረጉት በጣም ያመሰግናለሁ እና በቃ የሆነ የኛ ሀገዝ ማድረግ ሲችል የሆነ ሰው ይሁን በሁሉ ነገር ድጋፍ የኛ ማገዝ የሚችል ሰው በቃ ይጠይቃለሁ በቃ እሱ ነው የኔ መልእክት እና ሁሉ ሰው ያመሰግናለሁ። አንተ ደግሞ
ስለ ጊዜ እጅግ አድርጌ ያመሰግናለሁ እግዚአብሔር ይስጥልኝ።
ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
አድማጮቻችን እየተከታተላችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው።
አሁን ደግሞ ወደ ኪነ ጥበቡ ሰፈር እናቀናለን። ዛሬ የጥበብ እንግዳችን ዮርዳኖስ አባተ ናት። ዮርዲ አርት በሚስተኝ መጠሪያም ተታውቃለች። የባህላዊ የስልና የእደ ጥበብ ባለሙያ ናት። ስራዎቿ በዓለም አቀፍ የእደ ጥበብ ምክር ቤት ስር በሆላንድ፣ ቤልጅየም፣ ኒውዮርክ እና በቻይና ታይተዋል። ከኤደን ገረመው ጋር ቆይታ አድርጋለች እንደሚከተለው ይደመጣል።
ኢትዮጵያ ለዓለም ካበረከተቻቸው ነገሮች መካከል ልዩ የሆኑ የስዕል ስራዎችና የእደ ጥበብ ውጤቶች ናቸው። ከ4ኛው መቶ ክፍለ ዘመን ጀምሮ እስከ 21ኛው መቶ ክፍለ ዘመን ያለው የስዕል ጥበብ ባህላዊ የቤተክርስቲያን ስዕሎችና በጌጣጌጥ፣ በአልባሳት፣ በቅርጫትና በስፌት ስራ የሚገለጹ የእደ ጥበብ ውጤቶች ተብለው በሁለት ይከፈላሉ። እነዚህን ሁለት የጥበብ ዘርፎች አዋህዳ ባህላዊ የስዕልና የእደ ጥበብ ባለሙያ ባለቤት የሆነችው ዮርዳኖስ አባተ የዛሬ የጥበብ እንግዳይ ናት። ዮርዳኖስ አባተ ወይም ዮርዲ አርት ወደ ጥበብ የተማረከችው ከእናቷ የስፌት ስራ ሙያ ተነስታ እንደሆነ ትናገራለች።
በእውነቱ ከሆነ አንድ ይሆናለሁ ብዬ አላሰብኩ ነበር፣ ግን ስዕል በጣም ነው የምወደው። ትምህርት ቤትም እያለሁ አበባ ዛፍ እያለን ምስል ነበረ ስል ነበረ። እናቴ በፊት የእጅ ስራ ባለሙያ ነበረች። ሰፌዶችን በተለያየ ዲዛይን ስራ ነበረ እየቀላቀለች ጥበቦችን የኢትዮጵያ ዲዛይኖችን ለሽያጭ ነበር። እናቴ በዛ ነበረ የምትተዳደረው። እኔም እማር ነበር ከስር ከስሩ እያልኩኝ። ግን ያው ሰፌድ የኢትዮጵያ የባህላዊ ስራ ነው፣ መሀይሞች የሚሰሩት ነው በሚለው እሳቤ ብዙም አልፈቀድልኝም ነበር። ግን እኔ ወደ እጅ ስራው በጣም አደላ ነበረ። ያው ሆኖም አሁን የእነሱን ዲዛይኖች የቤተ ክርስቲያን ስዕሎች የምንላቸው ባህላዊ ስዕሎቹ በሸራዎች ላይ፣ በእንጨቶች ላይ፣ ሁሉም ነገር ላይ ያስገባሁኝ እስካሁን ድረስ ተጠቀመዋለሁ ማለት ነው። አጀማመሪያ የሆነው መንታ እህት አለች። የመንታ ድርጅት የኢትዮጵያ ጀሚኒ ትረስት የሚባለው ድርጅት ድጋፍ ያደርግልን ነበረ። የሆነች እንግሊዛዊት አርት ችሎታ ያለን ሰዎች ሰበሰበች እና አስተማረችን። ከዛ የራሷን ማቴሪያሎች መራረጠች እና እስቲ እንደዚህ ላይ ስሩ። ከዛ በጣም የሰዎች ተወዳጅነትን ሲያተርፍ በዛው ከተነበተ ነው የተለያየ ፈጠራዎችን እየጀመርንበት መስራት ጀመረ። ከዛ የኔ አላማ ነበር ስለምን በስዕል ብቻ ለቤት ማስጌጫ ብቻ መጠቀም ሳይሆን ለምን ጥቅም ላይ የሚውል ስዕልን አልሰራም ብዬ በሳጥኖች ላይ በመስታወቶች ላይ እና በማጥረቢያ ሳህን በሚለው አይነት ያደረኩኝ የበለጠ ለመገልገያነት እንዲውል አደረኩት። የበለጠ ደግሞ በሰዎች ዘንድ ተቀባይነት አገኘሁበት ማለት ነው። ከዛ በኋላ ወደ አርት ስኩል ገባሁ። እኔ ሲጀመርም ስራ መሸጥ ጀምሬ ነበር አርት ስኩል ከመግባቴ በፊት። ግን መዳበር ስላለባቸውና አንዳንድ ቴክኒኮችን ማወቅ ስላለብኝ ወደ አርት ስኩል ገባሁ። ቢሽኒ አርት ስኩል እዛ ላይ 3 አመት ቴክኒኩንም ሁሉንም ዘመናዊ አርቱንም ተምሬ ተመርቄ ወጣሁ ማለት ነው።
ዮርዳኖስ ራሷን እንደ እደ ጥበብ ፈጣሪና ሰዓሊ ብትቆጥርም በስዕል የመመሰጥ ነገር ግን ጊዜና ጥልቅ የሆነ ስሜት እንደሚጠይቅ ነግራኛለች።
ፈጠራ ስራዎች በእጅ ስራዎቹ በነሱ በኩል አንዳንድ ነገሮችን መለጣጠብ፣ አንዱ ነገር ከአንዱ ጋር በማያያዝ የተለየ ውበትን መስጠት ከስዕሉ ባሻገር እነሱን እፈጣጥራለሁ። ትክክለኛ ራሴን በሰዓሊ ስሜት ውስጥ ወይም መንፈስ ውስጥ የማገኘው ትላልቅ ሸራዎች ላይ ስስል የዛኔ ያ የኔ ትክክለኛ ስሜትን የሚገልጽልኝ ነው። አንዳንድ ጊዜ ካንቫስ በጣም በብዛት ገዝቼ ምንም ሳልጠቀም 3 አመት የሞላው ነበረ ማለት ነው። እና የሆኑ ላይ የሆኑ መጽሐፎችን ማንበብ ጀመርኩ። እነዛ መጽሐፎች እጅግ በጣም የሆነ አንደኛ መንፈሳዊ ስሜትን ይሰጥሻል። ታስቢያለሽ እና አንዳንዴ ግራ ይገባኛል። እኔ የሚሳልኳቸው አይመስለኝም። ያኔ በብዛት ተጽዕኖ የሚያሳድሩብኝ ስዕሎች ጎንደር ደብረ ብርሃን ስላሴ ያሉት የመላእክቶቹ ስዕሎች እጅግ በጣም እኔ ላይ ተጽዕኖ አላቸው እና እስካሁንም ዘመን የማይሽራቸው በሁሉም እቃዎች ላይ ስጠቀማቸው ሁሉም ሰው የሚወዳቸው የሚወዳቸው እነሱን ነው።
የስዕልና የእደ ጥበብ ስራን ኑሮ ብላ ከያዘች በኋላ ዮርዳኖስ በሆላንድ በጀርመንና በቤልጅየም የእደ ጥበብ ስራዎቿን አሳይታለች። በቻይናም ባህሏን የማስተዋወቅ እድሉን አግኝታ ስዕሎቿንና ስራዎቿን አሳይታ መመለሷን አጫውታኛለች። ዮርዲ አርት ከዚህ በኋላ የሚጠብቁት ስራዎች ምንድናቸው ስል ጠይቂያት ነበር።
የእርዳታ ማሰባሰቢያ ዝግጅት እና ብዙ የሚሰሩ ከቡናው በስተጀርባ በመልቀም፣ በማጠብ፣ በማሸግ ሁሉም ነገር በማድረግ የሚሰሩ ሴቶች ግን ደግሞ ትንሽ ክፍያ ብቻ የሚከፈላቸው ይሄ ጉልበት ብዝበዛ ያለባቸው ስለነሱ የሚያጠነጥን ነው። አሁን ኤግዚቢሽን አለኝ ጥቅምት አጋማሽ ላይ ከቡና ጋር ለሚሰሩ ሴቶች ድጋፍ ለሚፈልጉ ሆኖ።
በመጨረሻም ዮርዳኖስ ባህላዊ የስዕል ጥበብ እንዳይዘነጋ በቤታችን በሚገኙ ጌጣጌጦችና ቤት ማስዋቢያዎች ላይ መጠቀም እንደሚገባን እንዲሁም ይህም ትልቅ የጥበብ ዘርፍ ለመጪው ትውልድ የማስረከብ ኃላፊነት እንዳለብንም አሳስባለች።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ራዲዮ የሚተላለፈውን ጋቢና ቪኦኤ ነው። ኤደን አንቺንም እንዲሁም ደግሞ እንግዳሽን ዮርዳኖስን እናመሰግናለን። ቀጣዩ ዘገባ ደግሞ ወደ አስመራ ኤርትራ ይወስደናል።
አዎ፣ የስፖርት ፕሮግራም ነው። የአፍሪካ ራዕይ ለስፖርትና ትምህርት እድገት የተሰኘ ድርጅት በተለያዩ ቋንቋዎች ነጻ የትምህርት እድል ለወጣቶች ሊሰጥ ዝግጅት ማጠናቀቁን ገልጿል። በተለያዩ ቦታዎች የሚኖሩ 5 ኤርትራውያን ወጣቶች አፍሪካን ቪዥን ስፖርት and education development የሚል ድርጅት አቋቁመው ትምህርት ለሚሹ ሁሉ በሚል መሪ ቃል የአፍሪካ ቀንድ ህዝቦች በቋንቋቸው የቀለምና ሙያ ትምህርት በነጻ እንዲያገኙ ለሚረዳ መርሃ ግብር ዝግጅት ማጠናቀቃቸውን አዘጋጆቹ ተናግረዋል። የድርጅቱ የአስመራ ቅርንጫፍ ጽህፈት ቤት ስራ አስኪያጅ ዮናታን ኤፍሬም ከብርሃነ በርሀ ጋር ቆይታ አድርጓል።
ዮናታን ኤፍሬም፣ ዮርዳኖስ ገብረ ህይወት፣ መድሃኔ ግርማይ፣ ሳሙኤል መላእከና ኢሳያስ ኤፍሬም የተባሉ 5 በተለያዩ ቦታዎች የሚኖሩ ኤርትራውያን ወጣቶች በአፍሪካ ትምህርት ላይ የራሳቸውን አስተዋጽኦ ለማድረግ በማለም አፍሪካን ቪዥን ስፖርት ኤንድ ኤጁኬሽን ዴቨሎፕመንት ማለት የአፍሪካ ራዕይ ለስፖርትና ትምህርት እድገት የሚል ድርጅት አቋቁመው ትምህርት ለሚሹ ሁሉ በሚል መሪ ቃል በአፍሪካ ቀንድ የሚኖሩ ህዝቦች በቋንቋቸው የቀለምና የሙያ ትምህርት እንዲያገኙ የሚረዳ ፕሮጀክት እንዳዘጋጁ በአስመራ የድርጅቱ ቅርንጫፍ ስራ አስኪያጅ ወጣት ዮናታን ኤፍሬም ለቪኦኤ ተናግሯል።
እዚህ ሪጅን ላይ አፍሪካ ላይ ያለውን የእውቀት ጋፕ ለማጥበብ በ አካዳሚ ሰው በሚማረው አንደኛ ደረጃ እስከ ከፍተኛ የኮሌጅ ደረጃ ድረስ የሚሰጠው ትምህርት የንግድ ትምህርት ITN softwares የተለያዩ ኮርሶች personal development እንዲሁም ስፖርት ላይ ስፖርት education የሚል ትምህርት በተለያዩ ቋንቋዎች ሰው በሚገባው እዚህ ሪጅን ላይ በሚነገሩት ማዘር ታንግ በሚባለው ቋንቋ ወደ 10 በሚሆኑ ቋንቋዎች ይሄን የተለያየ ትምህርቶች አዘጋጅተናል።
ይህ የአፍሪካ ራዕይ ለስፖርትና ትምህርት እድገት በሚል ሲያሜ የሚጠራው ድርጅት ፕሮጀክቱን እንደ አውሮፓውያን አቆጣጠር በ2011-12 ዓመተ ምህረት በትግርኛ እንደጀመሩትና ከፕሬዝዳንት ኢሳያስ አፈወርቂና ሌሎች ሰዎች በተሰጣቸው አስተያየት በተለያዩ ቋንቋዎች ሊያሰፉት እንደቻሉ የተናገረው ወጣት ዮናታን ከአንድ ዓመት በፊት በኤርትራና ኢትዮጵያ መካከል የተፈጠረውን ሰላም ተከትሎ በአፍሪካ ቀንድ እየታየ ያለውን የአገራቱ የሰላምና የእድገት ትብብር ግምት ውስጥ በማስገባት በተለያዩ ቋንቋዎች እንዳዘጋጁት ተናግሯል።
ትልቁ አድቫንቴጅ የዚህ ፕሮጀክት እዚህ ሪጅን ላይ ሼር ምናደርጋቸው ቋንቋዎች አሉ። አፋር ኢትዮጵያ ላይ፣ ኤርትራ ላይ፣ ጅቡቲ ላይ ሰፊ ተጠቃሚነት አለው። ሶማሊ ኢትዮጵያ ላይና ሶማሌ ላይ ያለው፣ ስዋሂሊ፣ ኬንያ፣ ሩዋንዳ፣ ታንዛኒያ፣ ሩንዲ ላይ ብዙ ተጠቃሚ ያለው ቋንቋ ስለሆነ ይሄን አድቫንቴጅ ለመጠቀም 10 የሚሆኑ ቋንቋዎች ወስደን ሁሉም ያዘጋጀናቸው ትምርቶች በዚህ ላይ ተመርኩሰን አዘጋጅተናል ማለት ነው። ስናዘጋጀው እንደነገርኩ አውዲዮ ቪዲዮ ነው። የማይክ ችግር ያለባቸው መስማት ይችላሉ። የአውዲዮ ፕሮግራም ስላለው የመስማት ችግር ያለባቸው የሚጻፈውን ማንበብ ይችላሉ። ተጨማሪ ደግሞ የምልክት ቋንቋ አለው ማለት ነው።
ወጣት ዮናታን ይህ የትምርትና የሙያ ፕሮጀክት ያለውን ሰፊ ጠቀሜታም እንዲህ ሲል ያስረዳል።
ሰው በመረጠው ሰዓት በተመቸው ቦታ ሆኖ እየደጋገመ ባስፈልገው ሰዓት ሪቫይዝ ያደረገ እንዲማር ትምርት የተድል ሊሄድ ላላገኘው ሰዎች ደግሞ ተጠቃሚ ሆነው ትምርት ላይ ያሉ የተለያየ ሙያ ቀስመው ስራም ያገኙበት የተለያየ ንግድ ላይ ያሉ ሰዎች የትምርት እድል ያላገኙ በዚህ ፕሮግራም ተጠቃሚ ሆነው ንግዳቸውን ራሳቸውን በኢኮኖሚ የሚደግፉበት ሌላ ደግሞ እንደምናቀው ወላጅ ለልጁ የትምርት መከታተል ላይ ለማገዝ ትልቁ ችግሩ የውቀት ማነስ ነው። ስለዚህ ወላጅና ልጆች አንድ ላይ ሆኖ ተምረው እዛው ላይ ራሱ የወላጅና የልጆች ኮሙኒኬሽን ዴቨሎፕ ማድረግ የሚችል ትልቅ ፕሮጀክት ነው።
ፕሮጀክቱ ከቀለምና ሙያ ትምርት በተጨማሪ ቋንቋን በቋንቋ ለመማር ታስቦ የተዘጋጀ በመሆኑ እዚህ ቀጠና ላይ ያሉ ህዝቦች በቋንቋቸው ሌላ ቋንቋ መማር እንደሚችሉ የተናገረው ወጣት ዮናታን በተለያዩ ስፖርት ዘርፍ ለተሰማሩ አትሌቶችም የቋንቋ ችሎታቸውን እንዲያዳብሩና የስፖርት እንቅስቃሴያቸውን ፕሮፌሽናል በሆነ መልኩ እንዲያካሂዱ ታሳቢ ያደረገ ፕሮጀክት መሆኑን ተናግሯል። የአፍሪካ ራዕይ ለስፖርትና ትምህርት እድገት የተባለው ድርጅት ዋና ዓላማው የትምርት እድል ያላገኙና የትምርት መሰረተ ልማት በሌለባቸው ቦታ ለሚኖሩ የህብረተሰብ ክፍል ባሉበት ቦታ ሆነው በቋንቋቸው ዕውቀትና ክህሎትን እንዲያገኙ ማድረግ መሆኑን የተናገረው ወጣት ዮናታን ፕሮጀክቱን በነጻ ተደራሽ ለማድረግ እገዛ እንደሚያስፈልጋቸው ተናግሯል።
አዎ ይሄ ፕሮጀክት እኛ እንጀምረው እንጂ የሁሉም ሰው የሁሉም ኦርጋናይዜሽን ፕሮጀክት እንደሆነ ነው እናምነው። ይሄንን ፕሮጀክት ኡን አርገን መጫን አፍሪካ በጣም ብራይት የሆነ ፊቸር ያላት አፍሪካ መመስረት እንደምንችል በተለይ ሆርን አፍሪካ ላይ ያለነው ቀላል የሆነ ህብረተሰብ አይደለም ያለን ኢንፍሉዌንስ ማድረግ የምንችለው ነው። ስለዚህ እኛ ነቅተን ህብረተሰባችን ነቅቶ አፍሪካን መቀየር እንደምንችል ማሳየት እንደምንችል ይሄ ፕሮጀክት የሚያሳይ ነገር ነው። ዕውቀት ሁሉ ፓወር ነው። ስለዚህ በዚህ መሰረት ይህችን ፕሮጀክት ደግሞ ሰክሰስፉል ለማድረግ እኛ ደግመን ምንጠራው ከኛ ጋር መስራት ለሚፈልግ ሰው ተዘጋጅተን በራችንን ከፍተን እየጠበቅን ነው።
ዋና ጽፈት ቤቱን ቻይና ላይ ያደረገው አፍሪካን ቪዥን ስፖርት ኤን ኤጁኬሽን ዴቨሎፕመንት ወይ የአፍሪካ ራዕይ ለስፖርትና ትምህርት እድገት የተባለው ድርጅት በአስመራ፣ አዲስ አበባ፣ አንጎላና ኬንያ ቅርንጫፍ ጽፈት ቤቶችን ከፍቶ ለህዝቡ ተደራሽ ለማድረግ መዘጋጀቱን ወጣት ዮናታን ኤፍሬም ተናግሯል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
አድማጮች እንግዲህ ያዳመጣችሁ ቆያችሁት ጋቢና ቪኦኤ ነው። ይሄ ፕሮግራም ከአሜሪካ ድምጽ ሬዲዮ ወደ እናንተ ይደርሳል። የዛሬ ጉዟችን እንግዲህ በዚሁ ጨርሰናል።
ኤደን ገረመውና ሀብታሙ ስዩም አብረናችሁ ነበርን። ደህና ደሩ። የሰኞ ሰው ይበል።
ኩን ራዲዮ ሰገለ አሜሪካቲ